Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችው የሰኔ 2 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት በአዲስ አበባ የሰላም ማስከበር ወታደራዊ ሥልጠና የሚሰጥ ተቋም ተከፈተ።
The center will serve as a training facility for peacekeeping organizations within and
ማዕከሉ በአፍሪካ ቀንድ ላሉ የሰላም ማስከበር ድርጅቶች እንደ ስልጠና ቦታ ያገለግላል።
የዩናይትድ ስቴትስ መንግስት በየአመቱ የሚያወጣው የሰብአዊ መብት ይዞታዎች ግምገማን የተመለከተ ዘገባ እንዲሁም የግንቦት 16 2007ቱ ምርጫ በሕግና ሥርዓት ያልተመራ ነው ሲል ተቃዋሚው መድረክ ውጤቱን እንደማይቀበል በአሳለፍነው ሳምንት መጨረሻ ገልጿል። በአባላቶችና በደጋፊዎቹ ይደርሳል ያለው ወከባ እንዲቆምም ጠይቋል።
የበቀል ዘመቻ እንዲቆም፣ በተለይ ወጣቶችን ወደማይሆን ቦታ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም፣ ማሳደዱ እንዲቆም እሱን ለመጨመር
የኦፌኮ መድረኩ ዶክተር መራራ ጉዲና ናቸው። ዝርዝሩን ይዘናል በሰጥ አገባ ዝግጅታችን። በምርጫው ዙሪያ መንግሥትን የሚደግፉና የሚቃወሙ ሁለት እንግዶችን እናሟግታለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች አዳነች ሳይት አሰማናለች።
ቡሩንዲ ዛሬ የምክር ቤት ምርጫ በማካሄድ ተግባር ላይ ገፍታለች። የሀገሪቱ ተቃዋሚዎች በምርጫው ላለመሳተፍ ወስነዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትም ምርጫው ነፃና ፍትሐዊ ሊሆን በመቻሉ ጉዳይ ላይ ጥርጣሬ እንዳላቸው በመግለጽ ሲነቅፉ ቆይተዋል። በመዲናይቱ ቡጁምቡራ ከፍተኛ የጸጥታ ጥበቃ እየተደረገ ነው። ሆኖም በከተማይቱ ተኩስና ቢያንስ አንድ የቦምብ ፍንዳታ ተሰምቷል። የደረሰ ጉዳት ካለ አልተገለጸም። የምርጫው ሂደት ቀዝቃዛ እንደሆነ ተገልጿል። በምርጫ ጣቢያዎች የሚታዩ ሰዎች ጥቂቶች ናቸው ተብሏል። የአፍሪካ ህብረት ኃላፊ ከዞና ድላሚና ዙማ በብሩንዲ አለ ያሉት ከባድ የፖለቲካና ኢኮኖሚ ሁኔታ እንዳሳሰባቸው ገልጸዋል። የአፍሪካ ህብረት ታዛቢዎች የምርጫውን ሂደት በመታዘብ ተግባር አይሳተፉም። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ክልላዊ አካላት የምክር ቤቱ ምርጫ እንደ አውሮፓ አቆጣጠር እስከ ሐምሌ 30 ቀን እንዲዘገይ ጥሪ አድርገው እንደነበረ ዙማ ጠቁመዋል። ቡሩንዲ ወሳኝ በሆነ ሁኔታ ላይ ትገኛለች። በሀገሪቱ ያለው የፖለቲካ ትርምስም በሀገሪቱና በክልሉ ሰላምና ጸጥታ ላይ ከባድ ተጽዕኖ ይኖረዋል ሲሉ ድላሚና ዙማ አሳስበዋል። ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ጊዜ ለመወዳደር መወሰናቸው የከሸፈ የመንግስት ግልበጣ ሙከራን አስከትሏል። የሀገሪቱ ህገ መንግስታዊ ፍርድ ቤት ከ10 ዓመታት በፊት ፕሬዚደንት የሆኑት በምክር ቤት እንጂ በህዝብ ተመርጦ ስላልሆነ መወዳደር ይችላሉ የሚል ብይን ሰጥቷል። ግሪስ በገጠማት የዕዳ ችግር ምክንያት ዛሬ የዓለም ገበያ አሽቆልቁሏል። አተንስ የባንኮችን በር ዘግታለች። ገንዘብ ከባንኮች በብዛት እንዳይወጣም ገድባለች። የእስያ የአክሲዮን ዋጋ በ3 ከመቶ ቀንሷል። የአውሮፓ ገበያ በ2 ከመቶ፣ የኒውዮርክ የአክሲዮን ልውውጥ ደግሞ ወደ 1 ከመቶ በሚጠጋ ቀንሷል። ግሪስ ለአበዳሪዎቿ መክፈል ያለባት ጊዜ ነገ ማክሰኞ ስለሚያበቃ የአተንስ የአክሲዮን ልውውጥ 6 ቀናት እንዲዘጋ ተደርጓል። የ8 ቢሊዮን ዶላር ብድር ለማግኘት ጠይቃለች። ሆኖም ብድሩን ለማግኘት መውሰድ ያለባትን የቁጠባ እርምጃ አልተቀበለችም። የሀገሪቱ ቦንድ ወለድ ከ12 እስከ 30 ከመቶ ወርዷል። ይህ ሁኔታም ግሪስ በአውሮፓ ህብረት አባልነት የመቆየቷ ጉዳይ አጠራጣሪ እንዲሆን አድርጓል። ግሪስ ተጨማሪ ብድር ለማግኘት ስትል የቁጠባ እርምጃውን ለመቀበል ወይም ላለመቀበል ህዝቡ እንዲወስን በመጪው እሁድ ህዝበ ውሳኔ ለማካሄድ ወስናለች። የአውሮፓ ህብረት ኃላፊ ዣን ክሎድ ጃንከር እና የብሪታንያው ጠቅላይ ሚኒስትር ዴቪድ ካምሮን የቁጠባ እርምጃውን ለመቃወም ከተወሰነ ግሪስ ከአውሮፓ ህብረት ጋር የፖለቲካ ፍች ለማድረግ ወስናለች ማለት ነው ሲሉ አስጠንቅቋል። አድማጮች፣ ምሽቱ እዚህ ላይ ያበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በአዲስ አበባ የተገነባው የሰላም ማስከበር የትምህርት ተቋም ባለፈው ሳምንት መጨረሻ ተመርቋል። ለአፍሪካ አህጉርና ለአፍሪካ ቀንድ አካባቢ ሰላምና ጸጥታ ማስከበር ሊውሉ የሚችሉ ወታደራዊ መሪዎችና ሰላም አስከባሪዎችን ለማሰልጠን ያስችላል ተብሏል። በኢትዮጵያ ፕሬዚዳንት የተመረቀው ተቋም እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኮልናል።
በሳምንቱ መጨረሻ በፕሬዝዳንት ዶክተር ሙላቱ ተሾመ የተመረቀው ግንባታው በ120 ሚሊዮን ብር የተካሄደው የሰላም ማስከበር ማሰልጠኛ ማዕከል ነው። በዋነኛነትም ወደ ተለያዩ ሀገራት የሚላኩ የሰላም አስከባሪዎችን በበላይነት የሚመሩ ከፍተኛ መኮንኖች እንደሚሰለጥኑበት ተገልጿል። ፕሬዝዳንቱ ዶክተር ሙላቱ ተሾመ እንዳሉትም የማዕከሉ ጠቀሜታ ለአካባቢውና ለአህጉሪቱ ጭምር ነው።
It is expected that this center benefits not only Ethiopia but benefit sub-regional peace and security institutions and many others.
ይህ ማዕከል ኢትዮጵያን ብቻ ሳይሆን ሌሎች አካባቢያዊ የሰላምና የጸጥታ ድርጅቶችን በአጉር ደረጃ በርካቶችን ተጠቃሚ እንደሚያደርግ ይጠበቃል። የሰላም አስከባሪ ኃይል በቅድሚያ መላክ ያለበት የአፍሪካ ህብረት ነው የሚለውን ዓለም አቀፋዊ መግባባት መነሻ በማድረግም ማዕከሉ በአፍሪካ ቀንድ ላሉ የሰላም አስከባሪ ድርጅቶች እንደ ስልጣና ቦታም ያገለግላል።
ለዚህ ማዕከል የሚሆነውን ስርዓተ ትምህርት የቀረጹት ጃፓናዊው ዓለም አቀፍ አማካሪና መምህር ኮሎኔል ኖሪስ ራካሚ የሚሰጠውን ስልጠና ለቪዮ ያብራርተዋል።
I designed the curriculum package last year.
በዚህ ማሰልጠኛ ማዕከል የሚሰጠውና ባለፈው አመት የቀረጽኩት ፕሮግራም አራት የትምህርት መርሃ ግብሮችን ያካተተ ነው። የግጭት መከላከል፣ የግጭት አፈታት፣ የግጭት ማገገም የመሳሰሉትን የሚመለከት እያንዳንዱ የትምህርት መርሃ ግብርም በክፍል በክፍል ተደርጎ የተዘጋጀ ነው። ከነዚህ የትምህርት መርሃ ግብሮች በተጨማሪ ኢትዮጵያውያን አሰልጣኞች በተጓዳኝ የሚካሄዱ ራሳቸውን የቻሉ መርሃ ግብሮችን ያዘጋጃሉ። ሲቪሎችን በመከላከል ላይ፣ በጸጥታ ዘርፉ ማሻሻያ ፕሮግራም ላይ፣ እንደዚሁም በስርዓተ ጾታ ላይ ያተኮሩ መርሃ ግብሮችን ይዘረጋሉ ያከናውናሉ።
ማዕከሉ ባለፈው ሳምንት መጨረሻ ቢመረቀም ስራ የጀመረው ቀደም ብሎ መሆኑን ኮሎኔል ራካሚ ገልጸዋል። ከጥቂት ቀናት በፊት ለምሳሌ በግጭት አፈታት ዙሪያ የተዘጋጀ የትምህርት መርሃ ግብር አጠናቀናል ብለዋል። በዚህ መርሃ ግብርም ከአፍሪካና ከእስያ ሀገራት የመጡ የስምንት ሀገራት ሰልጣኞች መካፈላቸውን አስረድተዋል። ስልጠናው እየተሰጠ ያለውም ከሌተናል ኮሎኔል እስከ ብርጋዴር ጄኔራል የሚደርስ ማዕረግ ላላቸው መሆኑን ጠቁመዋል። ወደፊት ሊኖሩ የሚችሉ የሰላም ማስከበር ተልእኮችን የሚመሩት እነዚህ ናቸው ነው ያሉት። ኮሎኔል ራካሚ አክለው እንዳብራሩት በአሰልጣኝነት የሚሳተፉትም ከኮሎኔል እስከ ብርጋዴር ጄኔራል ያሉ መኮንኖች እንደዚሁም ከተለያዩ ዓለም አቀፍ ተቋማት የመጡ ሲቪሎች ናቸው። እንደ አውሮፓውያን አቆጣጠር በ1951 ወደ ደቡብ ኮሪያ ከተላኩት 6000 የቃኘው ሻለቃ አባላት እስካሁን ድረስ ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልእኮ የበኩሏን ስታበረክት መቆየቷ በመረቃው ላይ በተሰራጩ መረጃዎች ተመልክቷል። በአሁኑ ጊዜ ከ12000 በላይ የኢትዮጵያ መከላከያ ሰራዊት አባላት በሶማሊያ፣ በዳርፉር፣ በደቡብ ሱዳንና በመሳሰሉት አካባቢዎች በተለያዩ የሰላም ማስከበር ተልእኮዎች ላይ ተሰማርተው እንደሚገኙ ተጠቁሟል። የዚህ ማዕከል መገንባት ደግሞ የኢትዮጵያውያኑን የሰላም ማስከበር ደረጃ እንደሚያሳድግ ምረቃውን አስመልክቶ በታተመ መጽሔት መልእክታቸው የሰፈረው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። ማዕከሉ የተገነባው በጃፓን በእንግሊዝና በሌሎችም ሀገራት ትብብር ጭምር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በ1431 መካከለኛ ሞገድ ከአሜሪካ ድምጽ ሬዲዮ የሚተላለፈው ስርጭት ይቀጥላል። ከምሽቱ 1 ሰዓት ከ09 ደቂቃ ሆኗል። የ2007 ምርጫ በህግና በስርዓት ያልተመራ ህገ መንግስቱን የምርጫ ህግጋትንና ድንጋጌዎችን የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ ማብቂያ ክስ አቅርቧል። የምርጫውን ሂደትም ሆነ ውጤት እንደማይቀበልም ድርጅቱ ገልጿል። በምርጫ ማግስት በአባሎችና በደጋፊዎች ላይ እየተፈጸመ ነው ያለው መዋከብ እንዲቆምም ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግንባሩ ዛሬ ከቀትር በኋላ በጽህፈት ቤቱ የሰጠውን ጋዜጣዊ መግለጫ ሲከፍቱ እንዳስገነዘቡት ይህን መግለጫ መድረክ የሚሰጠው ምርጫ ቦርድ ባለፈው ሰኞ የምርጫውን ውጤት ይፋ በማድረጉ የተሰጠ ምላሽ ነው። በእርሳቸው አገላለጽ ምርጫ ቦርድ ይፋ ያደረገው ዘገባ ከሐቁ ጋር እንደ ሰማይና መሬት የተራራቀ ነው። ይህንንም ሰምተን ዝም ማለት ተገቢ አይደለም። ከዚያም ባለፈ ደግሞ የህዝባችንን ትግልና መስዋዕትነት ዋጋ የሚያሳጣው ስለሆነ የበኩላችንን የመጨረሻ አቋም የምንገልጽበት መድረክ ነው ብለዋል። መድረክ በጽሑፍ ያሰራጨው መግለጫም አምስተኛው ዙር የኢትዮጵያ አገር አቀፍ ምርጫ ከህግ ውጭ የተከናወነ ስለነበረ ነጻም፣ ፍትሐዊም፣ ተአማኒም ዴሞክራሲያዊም አይደለም ይላል። የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው
በ2007 ዓ.ም በአገራችን ተካሄደ የተባለው ምርጫ በህግና ስርዓት ያልተመራና በህገ መንግስቱና በምርጫ ህጎች የተደነገጉትን የነጻ ፍትሐዊና ታማኒነት ያለው ዲሞክራሲያዊ ምርጫ መርሆች በኃይል በተጣሱበት ሁኔታ የተፈጸመ በመሆኑ መድረክ የምርጫውን ሂደትም ሆነ ውጤት የማይቀበለው መሆኑን እየገለጸ ለዚህ አሁን ሀገራችን ለገባችበት አስቸጋሪ ሁኔታ መፍትሄ ለማስገኘት የሚከተሉት እርምጃዎች እንዲወሰዱ በጥብቅ ጠይቃል።
በጽሑፍ የተሰራጨው መግለጫ መወሰድ ይኖርባቸዋል ብሎ 6 የተለያዩ አይነት የመፍትሄ እርምጃዎችን ይዘረዝራል። ከነዚህም መካከል የምርጫው ሂደትና ህገ መንግስታዊና የሀገሪቱን የምርጫ ህጎችን ድንጋጌዎች የጣሰ በመሆኑ በገለልተኛ አካል እንዲጣራ፣ በአራት አባሎቹ ላይ ግድያ ፈጽመዋል የተባሉ ወንጀለኞች ተገቢው ክትትል ተደርጎ ለህግ እንዲቀርቡ የሚሉና ሌሎችም ይገኛሉ። ለቀጣዩ የመድረክ ምርጫዎች ለመሳተፍ ወሳኝ ነው ያለው ግን ወደፊት ከኢህአዴግ ጋር መደረግ አለበት ያለውን ውይይት ነው። አቶ ጥላሁን እንደሻው
በሀገራችን የመድበለ ፓርቲ ስርዓት እንዲረጋገጥ ህጋዊ ሁኔታዎችን ለመፍጠር እንደዚሁም ነጻ ፍትሐዊና ተአማኒ ምርጫዎች ውስጥ የፖለቲካ ፓርቲዎች እንዳይሳተፉ እንቅፋት የሆኑ ህጋዊና ተቋማዊ ሁኔታዎችን ለማስወገድ ከኢህአዴግ ጋር የሚካሄድ ድርድርና የሌሎች ድርጅታዊ እንቅስቃሴዎች ውጤት በቀጣዩ ለመድረክ በምርጫዎች መሳተፍ ወሳኝ ይሆናል። ይህ የሰላማዊ መፍትሄ እርምጃ ከዚህ በፊት በኢህአዴግ አሻፈረኝ ባይነት ተቀባይነት አቶ ችግራችን እየተባባሰ እንዲሄድ ሲደረግ እንደቆየ ሁሉ አሁንም በተመሳሳይ ሁኔታ ቀጥሎ የሀገራችን ችግሮች እየተወሳሰቡና ከቁጥጥር ውጪ የሆኑ ከሄዱ ኃላፊነቱ ኢህአዴግ ብቻ እንደሚሆን በቅድሚያ መግለጽ እንወዳለን።
መግለጫው እንዲወሰዱ ከጠየቃቸው አስቸኳይ እርምጃዎች አንዱ በመድረክ አባላትና ደጋፊዎች ላይ የደረሰ ነው ያላቸው ህገወጥ ድርጊቶች ናቸው። እንደ ጽሑፍ መግለጫው ከሆነ በአሁኑ ወቅት የኢህአዴግ ካድሬዎች በማናለብኝነት በሰላማዊ ዜጎች ላይ እየፈጸሙ የሚገኙት የማሸበር ተግባራት ማለትም በሰላማዊ ታጋዮቻችን ላይ በቀጣይነት እየተፈጸሙ ያሉት ግድያዎች፣ ማስፈራራት፣ ወከባዎች፣ ዛቻዎችና የመስራትና የመማር እንዲሁም እርዳታና አገልግሎት የማግኘት መብት በመንፈግ የሚፈጸሙ ተግባራት በአስቸኳይ እንዲቆም ይጠይቃል መግለጫው። ከመድረክ አመራር አባላት አንዱ ዶክተር መረራ ጉድናም በዚህ ላይ የጨመሩት ነበረ።
አንድ ቦታ ብቻ አይደለም፣ ሰፊ የሆነ አካባቢዎች ጆሮአችንን እስኪደነቁር ድረስ የሚደወለው እሱ ነው። ምን እናደርግ? አንድ ወጣቶች ሁሉ ሆርቢሷቸው አሁንም እንትን ነው። ብዙ ቦታዎች ከጫካ ነው የምንደውለው፣ ቤታችን መኖር አልቻልንም፣ ቤተሰቡ እየተሰደን ነው የምኖረው የሚለው ብዙ አቤቱታዎች አሉ። እና ይሄ በህዝብ ላይ ህገወጥ ዘመቻ፣ የበቀል ዘመቻ እንዲቆም በተለይ ወጣቶችን ወደማይሆን ቦታ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም ማሳደዱ እንዲቆም እሱን ለመጨመር ነው።
መድረክ ከምርጫው ዕለት በኋላ ተፈጽመዋል ካላቸው ግድያዎች አንዱ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በሀዲያ ዞን በሶሮ ወረዳ በአቶ ብርሃኑ ኤረቦ ላይ የደረሰው እንደሆነ በጽሑፍ መግለጫው ተመልክቷል። ተገደሉ የተባሉት ሰው ግን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሴዶ ለቪኦኤ ቀደም ሲል እንደገለጹት የኢህአዴግ አባል መሆናቸውን ነበረ። ፕሮፌሰር በየነ ጴጥሮስ ይህንን በጽኑ አስተባብለዋል።
አቶ ብርሃኑ ኤረቦ ተንቀሳቃሽ ተወካይ ተብሎ ደብዳቤ ከዚህ በእኔ ፍርማ መድረክ ፈርሞ የሰጠው ሰው ነው። ተንቀሳቅሶ በሱ ስር በዛ በምርጫ ክልል እንግዲህ ብዙ ጣቢያዎች ናቸው አይደለም ያሉት፣ ያንን በሞተር ብስክሌት እየዞረ ያለውን ችግሮች ወደ ማከሉ ለአማራሩ ይዛላለው ያስተላለፈ ህጉ በመፈቅደው መሰረት ከምርጫ ቦርድም ጋር መፍትሄ ለመፈለግ ጥረት ያረገ የዋለ ሰው ነው። አቶ ብራዶ ረቦ ከ1992 ምርጫ ያደግን 1-10 ባዲያ ዞን ባሸነፍንበት ጊዜ ጀምሮ ታጋይ ነው። እንግዲህ ከዚህ በላይ ሌላ ማስረጃ ሊመጣ አይችልም።
በመግለጫው መደምደሚያ ላይ ጋዜጠኞች ላነሷቸው የተለያዩ ጥያቄዎች የመድረክ አመራር አባላት መልስ ሰጥተዋል። መድረክ ባሰራጨው የጽሑፍ መግለጫ በምርጫው ሂደትና በድምጽ መስጫ ሁለት ተፈጽመዋል ያላቸውን 12 የህግ ጥሰቶች ዘርዝሯል። የሰነድ ማስረጃዎችንም ለጋዜጠኞች አሳይቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
በግንቦት ወር የተካሄደውን የኢትዮጵያ የፓርላማ ምርጫ ውጤቶች ይፋ መሆን ተከትሎ ጠንከር ያሉ የግምገማ አስተያየቶች ከየአቅጣጫው እየተሰሙ ነው። በውድድሩ ተሳትፈው በየትኛው ምርጫ ጣቢያ አሸናፊ የሚያደርጋቸውን ድምፅ እንዳላገኙ ያመለከተውን የኢትዮጵያ ምርጫ ቦርድ ውጤት መግለጫ አንድምታ አስመልክቶ ተቃዋሚ ፓርቲዎችና የዓለም አቀፍ ተቋማት ልዩ ልዩ ትችቶችን እየሰነዘሩ ነው። ይህንን ተንተርሶም ሁለት የሰጥ አገባ ተሳታፊዎች የምርጫው ውጤትን ድምፅ 100% ለገዢው ፓርቲ የሰጠበትን ሁኔታ ምንነትና የወደፊት አቅጣጫዎች የተመለከቱ የሁለትዮሽ እይታዎች የተንጸባረቀበት ክርክር ይዘዋል። ተሳታፊዎቹ አቶ ንጉሴ ቢራቱ በሜሪላንድ ክፍለ ግዛት ኗሪና በግል ስራ የሚተዳደሩ፣ አቶ ፈቃደ ሸዋቀና ደግሞ በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛና እርሳቸውም የሜሪላንድ ክፍለ ግዛት ኗሪዎች ናቸው። አሉላ ከበደ ነው ያወያያቸው።
አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና በቅድሚያ ለጊዜያቸው አመሰግናለሁ። ባለፈው ሳምንት የጀመርነው ክርክር ተከታይ ነው። በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ ዙሪያ በየበኩላችሁ የምታምኗቸውን ጠንከር አድርጋችሁ የምታነሷቸውን ጭብጦች ለመመልከት እንሞክራለን። በያዝነው ሳምንት መጀመሪያ ኢህአዴግና አጋሮቹ የግንቦት 16ቱን ምርጫ 100% ለማሸነፍና 547ቱንም የፓርላማ መቀመጫዎች ሙሉ በሙሉ ለመያዝ የአንድ ምርጫ ክልል ውጤት ብቻ እንደሚጠብቁ ብሔራዊ የምርጫ ቦርድ አስታውቋል። እስኪ ከዚህ እንነሳ። የዚህ ምርጫ ውጤት ለእርስዎ ምን ይነግሮታል አቶ ንጉሴ?
በጣም ጥሩ ነው። በእውነቱ የዚህ ምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም፣ ያለው የልማት እንቅስቃሴ፣ ያለው የተረጋጋ ማህበረሰብ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው የማየው እኔ።
አቶ ፈቃደ ሸዋቀና?
እኔ ያው አስቀድሞ እንደተተነበየውና እንደታወቀው የሀገሪቱን መንግስት የሚቆጣጠረው ኃይል ሙሉ በሙሉ ተቀናቃኝ እንዳይኖር፣ የውድድር የምርጫ መንፈስ ጭራሽኑ እንዳይኖር በማድረግ ጠቅልሎ ለመውሰድ ሙሉ ለሙሉ እስከዛሬ እየገፋበት ያለውን አውቶሪታሪያን የሆነ የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል። ይሄ ይሆናል ተብሎ የተጠበቀ ነው። ምክንያቱም ተወዳዳሪ የነበሩ የፖለቲካ ድርጅቶች፣ የፖለቲካ መሪዎች እና ለውድድሩ ደግሞ የሚያስፈልገው በነጻ ሀሳብን የመግለጽ መብት ሙሉ ለሙሉ እየተጨፈለቁ ሲሄዱ፣ ሰዎችም እየታሰሩ፣ ከፖለቲካ እየተገለሉ ፍጹም አግላይ የሆነ ምርጫ ነው። ውጤቱም የሚነግረን ይሄን ነው። ሂደቱም ከሂደቱም የተገነዘብነው ይሄንኑ ነው።
መልካም። አንዳንድ ነጥቦችን እየመዘዝን ክርክራችሁን ለማቀላጠፍ እንሞክር። አቶ ፈቃደ እርሶ ጋር ልቆይና ወደ አቶ ንጉሴ ይመለሳለሁ። የምርጫ ቦርድ ምርጫው ተአማኒ ትክክለኛም በአግባቡም የተካሄደ መሆኑን ነው አስረግጦ ያስታወቀው። ብቸኛው የምርጫ ታዛቢ የአፍሪካ ህብረትም ምርጫው ሰላማዊና ትክክለኛ እንደነበር ገልጠዋል። ሌሎች ዓለም አቀፍ የምርጫ ታዛቢዎች እንዳልነበሩ ይታወቃል። የአውሮፓ ህብረትም አልተገኘም። ቀደም ብሎ እንደገለጹት አስቀድሞ የተተነበየ ነው ገዢው ፓርቲ በስልጣን ላይ ለመቆየት ያደረገው የእርምጃ አካል አንዱ እንደሆነ ገልጸዋል። እነኚህም ሁኔታዎች ከግምት ሲያስገቡስ
ምርጫ ቦርድ በተመለከተም ምርጫ ቦርድ ገለልተኛ ነው የሚል ሰው መቼም አይናችሁን ተጨፈኑና ላሞኛችሁ አይነት ካልሆነ በስተቀር በተግባር ሲያከናውናቸው የነበሩ ነገሮች፣ ኢትዮጵያ ውስጥ ያለው የፖለቲካ ድባብ እንደዚህ የመንግስት ተቋም ሆነህ ፍርድ ቤትም ሁን ምንም ሁን ምንም ሁን ሙሉ ለሙሉ የመንግስት መገልገያ ነህ። ምርጫ ቦርድ ከዛ የተለየ ምንም ስታቸር የለውም። እዚያ ሀገር ህግ ይወጣል፣ ህግ ስራ ላይ መዋል ሌላ ነገር ነው። ምርጫ ቦርድን ገለልተኛ ነው ላለማለት በርካታ መረጃዎችን ጠቅሶ መከራከር ይቻላል።
ማሳያዎችን ንስ አቶ ፈቃደ ደርሶ የምርጫውን ተአማኒነት ሚዛናዊ አይደለም ብሎ በትክክለኛ መንገድ አለመካሄዱን የሚከራከሩ ወገኖች የምርጫ ቦርድ ራሱ የመንግስቱ መሳሪያ ሆኗል የሚለውን ክስ ያቀርባሉ። ማስረጃዎች ማሳየት ይቻላል? አሁን የሚያነሱትን በምን መልኩ የምርጫ ቦርድ ገለልተኛ አለመሆኑን ያሳያሉ?
አንደኛ ነገር እንደምታስታውሱት እንደ ጎላ ጎላ ያለውን ለመጥቀስ እንኳን ተቃዋሚ ፓርቲዎችን በማዋከብ በኩል ቢያንስ ሁለቱን የፖለቲካ ፓርቲዎች ትንንሽ ቴክኒካል ሰበብ በመስጠት በድርጅቶች ውስጥ አለ በተባለ ሰበብ ምክንያት እንዲፈርሱ ያደረገ አብዛኛው የተጠናከሩ አንድነት የሚባለውን ድርጅት እና መያድ የሚባሉትን ድርጅቶች ሙሉ ለሙሉ መሃል ገብቶ ምርጫው በተቃረበበት ሰዓት እየጠቀለለ ለፈለገው ወገን የእናንተ ድርጅት ነው ከዛሬ ጀምሮ እያለ ሲሰጥ አይተነዋል። ብዙ አይነት የህግ ጥሰቶች በመንግስት በኩል ሲፈጸሙ አንድ ቀን እንኳን መንግስት ላይ ተግሳጽ ያላካሄደ ነው። ሌላ ቀርቶ መንግስት በህግ የተከለከለውን የመንግስት ተቋማትን፣ የመንግስት መስሪያ ቤቶች፣ የመንግስት ተሽከርካሪዎች፣ ፖሊስ፣ ሰራዊት እንደዚህ የመሳሰሉትን ተቋሞችን በሙሉ ለምርጫው አላማ ሲጠቀምባቸው በቀን በቀን የሚያይ ተቋም ነው። አንድ ቀን እንኳን ይሄ ሜዳውን ያዛባል፣ የእኩልነት መወዳደሪያ እንዳይኖር ያደርጋል ብሎ በዚህ ላይ አንድም አስተያየት ሲሰጥ እንኳን ያልሰማ ነው ተቋም ነው። በዚህ ላይ ደግሞ ራሱ በመንግስት እጅ ስር ያለ ተቋም ነው። ህልውናውም የግለሰቦቹ ኑሮ አንዳንዶቹ እንዲያውም የፓርቲው ተቀጽላዎች እንደሆኑ ሁሉ የሚነገሩ ብዙ መረጃዎች አሉ። ተቃዋሚ ፓርቲዎቹ ሊያስረዱ እንደሞከሩት በተደጋጋሚ ሜዳውን ለማስተካከል አንዲት እንኳን የረባ ሙከራ ሲያደርግ ያልነበረ ነው። ያለውን የታክስ ከፋይ ሚዲያ በገፍ ለመንግስት ጠቅሎ ሰጥቶ ተቃዋሚ ፓርቲዎች የማይጠቀሙበት መሆኑን እያየ ይህንን እንኳን ባላንስ ለማድረግ ምንም ጥረት ያላደረገ ተቋም እዚህ ምርጫ ላይ ትክክለኛ ፍርድ ይሰጣል ብሎ ማሰብ ምንም ክሬዲቢሊቲ የሌለው ተቋም ነው በእውነቱ።
መልካም። አቶ ንጉሴ የእርስዎ ነው እድሉ። ቀደም ብሎ በአቶ ፈቃደ የተነሱ ሀሳቦችም ላይ አስተያየት መስጠት ይችላሉ። ግን ተከታይ ጥያቄ ላስቀድም። ላለፉት 24 ዓመታት እንደሆነው ሁሉ ኢህአዴግ አሁንም ምናልባትም ቀድሞ ከነበረው የበለጠ ሁሉንም መቀመጫዎች ጠቅልሎ መያዙ ምንም አይነት የተለየ ድምፅ የማይሰማበት አገር መሆኗን 100% አረጋገጠ የሚል ትችት ነው እየቀረበ ያለው። መድብለ ፓርቲ የሚንጸባረቅበት አገር ነው የሚል ሀሳብ በአንድ በኩል ይቀርባል። በብቸኝነት ግን አንድ ገዢ ፓርቲ ሌሎች ድምፆች እንዳይሰሙ አድርጎ ማጠቃለሉን አስረገጠ። ከ99.6 ወደ 100 ከፍ አደረገው። አንድ መቀመጫ አሁንም ይፋ ያልተደረገ እንዳለ ሆኖ ከዚህ ቀደም አንድ ብቸኛ የተቃዋሚ ፓርቲ አባልና አንድ ገለልተኛ ግለሰብ የነበሩበትን ፓርላማ ሙሉ በሙሉ ወደ መቆጣጠር አመራ። አበቃለት እያሉ ነው አይደለም ብሎ መከራከር ይቻላል? አቶ ንጉሴ
ወል እንግዲህ በአንድ በኩል ሲያዩት ይመስላል እንደዛ ሊመስል ይችላል።
ይመስላል ነው ነው አለመሆኑን ያስረዱን።
ይመስላል ምክንያቱም ኢህአዴግ እርግጥ በስልጣን ላይ ያለ መንግስት በመሆኑ አድቫንቴጅ አለው፣ ጥቅም አለው። በተለይ በአንዳንድ ስራዎቹ በልማት ስራዎች በሚያካሄዳቸው ሁኔታዎች ህብረተሰቡ አብዛኛው ህዝብ ሊመርጠው ይችላል የሚል ግምት አለኝ እኔ። እና ይሄ አሁን እንደሚባለው ተጨረበረ መልክ በምን የሚለው ነገር እኔ አልቀበለውም። ግን 100% የሚለው ግን አሁንም በእውነቱ ለእኔ ቅር ያሰኘኛል። ለምን አንድ የፖለቲካ ችግር አለ ማለት ነው፣ ከማጭበርበሩም ውጪ ማለት ነው። እና ቺ ሀገር እንደምታውቀው ዜሮ ዴሞክራሲ ከነበረበት ተደርጎን የመጣና ህብረተሰቡ ገና ባህሉም ያልዳበረ በመሆኑ ስልጣን ላይ ላለው መንግስት የበለጠ እንትን ሊያደርግ ይችላል። ለምን ይሄ የተገኘው ሰላም፣ የተገኘው ልማት፣ ጥቅም የመሳሰሉት ነገሮች እንዲቀጥሉ እንትን እንዲሉበት አይፈልግም። እና በተቃዋሚዎች ላይ ደግሞ ያን ያህል ሙሉ በሙሉ እምነት ላይኖረውም ይችላል ብዬ ነው የምገምተው። የራሴ ግምት ነው። ግን ቢሆንም ኢህአዴግ እንደ መሪ ድርጅት እነዚህ ሌሎች ፓርቲዎችን አቅማቸው እንዲጎለብትና ሁኔታዎችን ማመቻቸት አለበት የሚል እምነት አለ።
ውይይቱ አልተጠናቀቀም። በነገው ዕለት ተከታይ ክፍሉን ይዘን የምንቀርብ ይሆናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከምሽቱ 1 ሰዓት ከ24 ደቂቃ ሆኗል። ወደ ተከታዩና የመጨረሻው ዘገባችን እንለፍ። እንደ አውሮፓውያን ዘመን አቆጣጠር የ2014 ዓ.ም የዩናይትድ ስቴትስ የሰብአዊ መብት አያያዝ ግምገማ በዓለም ላይ ያሸባሪ ቡድኖችን መነሳሳት፣ የግጭቶችን መጨመር፣ ሙስናና የመጥፎ አስተዳደር መንሰራፋት ላይ የተደቀኑ ችግሮች ላይ አተኩሯል። ትዝታ በላቸው ዝርዝሩን ይዛለች።
ራሱን እስላማዊ መንግስት ብሎ የሚጠራው አይነት ነውጠኛ ቡድን መነሳሳት እንደ ግብጽ ያሉ መንግስታት ተቋሚዎቻቸው ላይ ጥብቅ የቁጥጥር እርምጃ መውሰድ እናም በምስራቃዊ ዩክሬን የሚካሄደው አይነት የእርስ በርስ ግጭት መጨመር 2014ን የሰብአዊ መብት አያያዝ ያዘቀጠበት ዓመት አድርጎታል ብለዋል። ዘገባውን ይፋ ያደረጉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ
The message at the heart of these reports is that countries do best when their citizens fully enjoy the rights and freedoms to
ይህ ሪፖርት የሚያስተላልፈው ዋናው መልእክት ዜጎች የሚገባቸውን መብቶቻቸውንና ነጻነታቸውን ሙሉ በሙሉ ሲጎናጸፉ ለሀገሮች እጅጉን እንደሚበጃቸው ነው።
በመካከለኛው ምስራቅ
هذا مرفوع الراس
ሪፖርቱ አሰቃቂ ወንጀሎችን በመፈጸም እስላማዊ መንግስትና ሌሎች አክራሪ ቡድኖችን ይከሳል። በኢራቅና በሶሪያ በሚሊዮኖች የሚቆጠሩ ዜጎችን በማፈናቀልና ሰብአዊ ቀውስ በመፍጠር ይኮንናቸዋል። በአፍሪካ እንደ አልሸባብና ቦኮ ሐራም ያሉ ቡድኖች መፈጠር ምክንያቱ የባለስልጣናት በስልጣን መባለግና መጥፎ አስተዳደር መሆኑን እንደ ምክንያት ጠቅሰዋል ኬሪ።
ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ።
በአውሮፓ ሩሲያ በመገናኛ ብዙሃን በሲቪል ማህበረሰቡና በሚቃወሙት ዜጎች ላይ ቁጥጥሯን እንዳጠበቀች፣ በኤሲያ ቻይናና ታይላንድ የሲቪል መብትን እንደሚረግጡ፣ በላቲን አሜሪካ ቬንዙዌላ መንግስትን የሚተቹትን በማሰርና በማዋከብ በሪፖርቱ ተጠቅሷል። ሌሎች እንደ ኢትዮጵያ፣ ኤርትራ፣ ኢራን እና ሳዑዲ አረቢያ ያሉ መንግስታት ጋዜጠኞችን፣ ጦማሪያንና በሰላማዊ መንገድ ሂስ የሚሰነዝሩባቸው ዜጎችን ያሳድዳሉ ብለዋል አመታዊው የአሜሪካ ሰብአዊ መብት ሪፖርት። ለፖለቲካ ለውጥ የሚታገሉ የሲቪል ማህበረሰብ ላይ የሚደርሰው ጥቃት አሳሳቢ ሲሆን፣ በሌላ በኩል ደግሞ ክስተቱ እድገትን ያሳያል ይላሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትር ቶም ማልዊኒስኪ
many authoritarian governments and that can be very depressing but at the same time we have to remind ourselves that
ብዙ አምባገነን መንግስታትን ሊያሰጋና እንቅልፍም በእጅጉ ሊነሳ ይችላል። እንደ ሩሲያ፣ ቻይና፣ አዘርባጃን፣ ኢትዮጵያና የመሳሰሉት መንግስታት ሲቪል ማህበረሰቦችን የሚጫኑበት አንዱ ምክንያት እነሱ የሚያካሂዷቸው እንቅስቃሴዎች በአለም ዙሪያ ለዲሞክራሲያዊ መብቶች መከበር እጅግ በጣም ውጤታማ ሆነው በመገኘታቸው ነው።
ውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስ ባለፈው አመት አክራሪ ነውጠኞች ችግር እንደደቀኑባት አምነዋል። የዓለም አቀፍ የሰብአዊ መብት ድርጅት Human Rights Watch የዋሽንግተን ቢሮ ኃላፊ ሳራ ማርጎን የሰብአዊ መብት ሪፖርቱ ክብደት ያላቸው ጭብጦችን አንስቷል ብለዋል።
Because it's such an honest assessment, it's actually a great yardstick or a measuring tool, if you will.
ሀቀኛ ግምገማ በመሆኑ በውጭ ያሉ ተዋንያን፣ የመንግስታት ባለስልጣናትም ጭምር የሚያወጧቸውን ፖሊሲዎች ለመመርመርና ራሳቸውን ለተጠያቂነት ለማስገዛት እንደ ትልቅ መለኪያ ወይም ሚዛን አድርገው ሊጠቀሙበት ይችላሉ።
በመጨረሻም ውጭ ጉዳይ ሚኒስትር ኬሪ አንዳንድ በመብት አፈና የሚሰቃዩ የዓለም አካባቢዎች ወደፊት መሻሻል እንደሚታይባቸው ተስፋ አስተጋብተዋል።
አድማጮች፣ የምሽቱ ዝግጅት በዚሁ ተጠናቋል። ያለፏችሁን ስርጭቶቻችን በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። VOA አምሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.